Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 26 2013 ዓ.ም ዝግጅታችን ጀመረ። ዓለም አቀፉ ማህበረሰብ ከትግራይ ክልል ሁኔታ አንጻር ያሉ ግልጽ በርካታ ሁኔታዎችን ማየት ተስኖታል ሲል የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስታወቀ። ዘገባ አለን። የኢትዮጵያ መንግስት ትግራይ ክልል ውስጥ እየተካሄደ ስላለው ሰብአዊ ድጋፍና መልሶ የመገንባት ስራዎች ለዓለም አቀፍ ግብረሰናይ ድርጅት ለአምባሳደሮችና ለተባበሩት መንግስታት ድርጅት ተጠሪዎች ማብራሪያ ሰጠ። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዓለም አቀፉ ማህበረሰብ ከትግራይ ክልል ሁኔታ አንጻር ያሉ በርካታ ግልጽ ሁኔታዎችን ማየት ተስኖታል ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጽህፈት ቤቱ የፕሬስ ክፍል ኃላፊ ቤለኔ ስዩም በአንዳንድ ወገኖች የሚታየው እውነታዎቹን የመዝለል አካሄድ ጠቃሚ ውጤት አይኖረውም ብለዋል። የኤርትራ ወታደሮችን መውጣት አስመልክቶ የተጠየቁት ኃላፊዋ በተደረሰበት ስምምነት መሰረት እየተፈጸመ መሆኑን ተናግረዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ መንግስት ትግራይ ክልል ውስጥ እየተካሄደ ስላለው ሰብአዊ ድጋፍና መልሶ የመገንባት ስራዎች ለዓለም አቀፍ ግብረሰናይ ድርጅቶች ለአምባሳደሮችና ለተባበሩት መንግስታት ድርጅት ተጠሪዎች ዛሬ ማብራሪያ ሰጥቷል። ክልል ውስጥ በሴቶች ላይ ደረሰ በተባለው ጾታዊ ጥቃት ላይ የተሳተፉ 60 የሚሆኑ የፖሊስና የመከላከያ ሰራዊት አባላት ላይ እርምጃ መወሰዱም ተገልጿል። ክልል ውስጥ አንድ ብቻ የነበረው ጥቃት የደረሰባቸው ሴቶች ሕክምና ማዕከል ቁጥር አሁን 5 መሆኑን የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ተናግረዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ ብሔራዊ ምርጫ ቦርድ አቶ እስክንድር ነጋን ጨምሮ በእስር ላይ የሚገኙ የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር አባላትን በእጩነት መመዝገብ መጀመሩን ማስታወቁን የሀገር ውስጥ መገናኛ ብዙሃን ዘገቡ። ቦርዱ የፓርቲው እጩዎች ለሚወዳደሩባቸው አካባቢዎች አሳትሟቸው የነበረ ወደ 1.3 ሚሊዮን የሚጠጉ የድምፅ መስጫ ወረቀቶች እንዲቃጠሉ ትዕዛዝ ማስተላለፉንም ዛሬ ላስቻለው የፌዴራል ከፍተኛ ፍርድ ቤት አንደኛ የምርጫ ጉዳዮች ችሎት አስታውቋል። ባልደራስ ፓርቲ ቀደም ሲል አስመዝግቧቸው በነበሩ እጩዎቹ ምትክ ለምርጫ እንዲቀርቡለት የሚፈልጋቸውን ግለሰቦች እንዲያሳውቅ ቦርዱ ጥያቄ እንዳቀረበለት የቦርዱ ሰብሳቢ ብርቱካን ሚደቅሳ ለችሎቱ መናገራቸው ተዘግቧል። በዚህም መሰረት ፓርቲው ትናንት አዲሶቹን እጩዎቹን ማሳወቁን አስረድተዋል። ወደ ኮቪድ-19 ዜና ስንሻገር ኢትዮጵያ ውስጥ ትናንት በአጠቃላዩ በሀገሪቱ ዙሪያ ከተመረመሩ 5003 ናሙናዎች ውስጥ 246ቱ ላይ ኮሮና ቫይረስ እንደተገኘ የጤና ሚኒስቴር ዕለታዊ ሰንጠረዥ ያመለክታል። በዚህም መሰረት አጠቃላዩ በምርመራ የተረጋገጠው ቫይረሱ ያለባቸው ሰዎች ቁጥር 272,036 ሲሆን አሁንም በቫይረሱ ምክንያት እንደታመሙ ያሉት 25,414 መሆናቸውን ነው የሚያመለክተው። 242,442 ያገገሙ መሆናቸውንም አክሏል። የሰባት ሰዎች ሕይወት በበሽታው ሳቢያ እንዳለፈም አመልክቷል። አጠቃላዩ በኮሮና ቫይረስ ምክንያት ሕይወታቸው ያለፈው ሰዎች ቁጥር 4,178 መድረሱ ነው። የኮቪድ-19 መከላከያ ክትባት የተከተቡ ሰዎች ቁጥር ደግሞ 1,838,569 መግባቱን የጤና ሚኒስቴር የትናንት መረጃ ያሳያል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለም አቀፍ ኮቪድ-19 ዜናዎችን ቆያለን። የኮቪድ-19 መከላከያ ክትባት ለዓለም ባለዝቅተኛ ገቢ ሀገሮች እንዲዳረስ የሚሰራው ባለም የጤና ድርጅት መሪነት የተዋቀረው ስብስብ ኮቫክስ ግዙፍ የገንዘብ ድጋፍ እንዳገኘ ተሰማ። ጃፓን ትናንት ረቡዕ በኢንተርኔት አማካይነት ባስተናገደችው የመሪዎች ጉባኤ ላይ ኮቫክስ የ2.4 ቢሊዮን ዶላር ድጋፍ ቃል የተገባለት ሲሆን ከሁሉም ትልቁ የሆነውን ድጋፍ እንደምትሰጥ ያስታወቀችው አስተናጋጆቹ ሀገር ጃፓን 8 ሚሊዮን ዶላር እሰጣለሁ ብላለች። ካናዳ፣ ፈረንሳይ፣ ስፔን እና ስዊድንም ከፍ ያለ የገንዘብ እርዳታ ሊሰጡ ቃል ገብተዋል። ኮቫክስ ከተመሰረተ ወዲህ እስካሁን 9.6 ቢሊዮን ዶላር ሊያሰባስብ እንደቻለም ተመልክቷል። በርካታ ሀገሮች ካከማቹት የኮቪድ-19 ክትባት ውስጥ የተወሰነውን ለኮቫክስ ሊለግሱ ቃል የገቡ ሲሆን በዚህም ጃፓን ከሁሉም ትልቁ የሆነውን 30 ሚሊዮን ክትባቶች እንደምትለግስ ቃል ገብታለች። በመሪዎች ጉባኤው ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ ባሰሙት ንግግር የባይደን አስተዳደር በያዝነው ዓመትና በሚመጣው 2022 የአውሮፓውያን ዓመተ ምህረት ውስጥ ለኮቫክስ የሚሰጥ 4 ቢሊዮን ዶላር መመደቡን ጉባኤተኞቹን አስታውሰዋል። ሌላ አዲስ የገንዘብም ሆነ የክትባት ድጋፍ ቃል ግን አልገቡም። ፕሬዚደንት ጆ ባይደን ዩናይትድ ስቴትስ ካላት የኮቪድ ክትባት ክምችት ውስጥ 80 ሚሊዮን ክትባቶችን እንደምትሰጥ ቃል መግባታቸው ይታወሳል። ይህ በዚህ እንዳለ በጥቂት ሳምንታት ውስጥ የሚከፈተው ውዝግብ የተደራረበበት የቶኪዮ የበጋ ኦሊምፒክስ በዚህ ሳምንትም አዲስ እክል አግኝቶታል። በሀገሪቱ የተስፋፋ ባለው የኮሮና ቫይረስ ስርጭት የተነሳ 10 ሺህ የኦሊምፒክስ በጎ ፈቃደኞች ስራቸውን እንደለቀቁ ነው የተገለጸው። የቶኪዮ የኦሊምፒክ አዘጋጅ ኮሚቴ ዋና ስራ አስፈጻሚ ግን ውድድሩ ላይ የውጭ ሀገር ታዳሚዎች እንዳይገኙ የተከለከለ በመሆኑ የበጎ ፈቃደኞቹ ስራ መልቀቅ ችግር አያመጣም ብለዋል። በሌላ ዜና ብሪታንያ የቡድን 7 አባል ሀገሮች የጤና ሚኒስትሮችን ጉባኤ በማስተናገድ ላይ ነች። ዛሬና ነገ አርብ የሚካሄደው ስብሰባ የኮቪድ-19 ክትባትን ማካፈልና በዓለም አቀፍ ደረጃ የሚቀሰቀሱ የጤና አደጋዎችን በተሻለ መለየት ስለሚቻልበት መንገድ የሚወያይ መሆኑ ታውቋል። የጤና ሚኒስትሮቹ ኦክስፎርድ ከተማ ውስጥ የተሰበሰቡት በሚቀጥለው ሳምንት በሚከፈተው የ7ቱ የበለጸጉ ሀገሮች የመሪዎች ጉባኤ ዋዜማ መሆኑ ነው። ለሕዝቦቻቸው የኮቪድ ክትባት በከፍተኛ ደረጃ ያዳረሱት ሀገሮች የክትባት አቅርቦት ለሌላቸው ሀገሮች ጠቀም አድርገው እንዲለግሱ ውትወታው ተጠናክሮ ቀጥሏል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ክትባቶቹን አሁኑኑ ለሌሎች ማካፈል ያስፈልጋል፣ ወረርሽኙ እንዲወገድ ከተፈለገ ክትባቱን በፍትሐዊነት ማዳረስ ግድ ነው ብለዋል። እንግሊዝ ውስጥ 75 ከመቶ አዋቂዎች በሁለት ጊዜ ከሚሰጠው ክትባት የመጀመሪያውን ተከትበዋል ሲሉ የሀገሪቱ የጤና ሚኒስትር ማት ሃንኮክ አስታውቀዋል። በሌላይቱ የቡድን 7 አባል ሀገር በዩናይትድ ስቴትስ ደግሞ ከአዋቂ ዕድሜ ውስጥ ካሉት ውስጥ 63 ከመቶ ተከትበዋል። ዩናይትድ ስቴትስ የኮቪድ-19 ክትባት ለባለዝቅተኛና መካከለኛ ገቢ ሀገሮች እንዲዳረስ ለሚሰራው ለኮቫክስ የ4 ቢሊዮን ዶላር ድጋፍ እንደምታደርግ ቃል ገብታለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ማክሰኞ በሰጡት ቃል የባይደን አስተዳደር 80 ሚሊዮን የኮቪድ-19 ክትባቶችን ለሌሎች ሀገሮች የሚያከፋፍልበትን እቅድ በሚቀጥለው 1 ወይም 2 ሳምንት ውስጥ ይፋ ያደርጋል ብለዋል። ጃፓን በበኩሏ 800 ሚሊዮን ተጨማሪ ክትባቶችን እንደምትለግስ ጠቅላይ ሚኒስትሩ ዮሺዴ ሱጋ አስታውቀዋል። በሌላ የኮቪድ-19 ክትባት ነክ ዜና አዲሱ የዋይት ሀውስ የሳይንስ አማካሪ ከአሁን በኋላ ለሚከሰቱ ዓለም አቀፍ ወረርሽኞች ክትባቶች በ100 ቀን ጊዜ ውስጥ ዝግጁ ማድረግ ይቻላል የሚል ተስፋ እንዳላቸው ተናገሩ። የዋይት ሀውሱ የሳይንስ አማካሪ ስራቸውን ከጀመሩ ወዲህ የመጀመሪያ ቃለ መጠይቃቸውን ለአሶሺየትድ ፕሬስ የሰጡ ሲሆን ወደፊት ለሚከሰቱ ወረርሽኞች የተሻለ ዝግጁነት እንዲኖር ግፊት እንደሚያደርጉ ቃል ገብተዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተቃዋሚዎች ለ12 ዓመታት የዘለቀውን የኔታንያሁን የስልጣን ዘመን እንዲያከትም ለማድረግ በተፋጠነ መንገድ በምክር ቤቱ ድምጽ እንዲሰጥ እየተንቀሳቀሱ ናቸው። ተቃዋሚዎቻቸው ቶሎ ብሎ በክኔሴቱ ድምጽ ከተሰጠ ጠቅላይ ሚኒስትሩ ትናንት የተመሰረተውን ጥምረት ለማፍረስ ለመጨረሻ ጊዜ የሚያደርጉትን ጥረት ያወሳስበባቸዋል ብለው ተስፋ አድርገዋል። የቢቢ ኔታንያሁ ተቀናቃኞች የዛሬውን የፖለቲካ እንቅስቃሴያቸውን የጀመሩት በስፋት የተለያየ ርዕዮተ ዓለም የሚያራምዱ የፖለቲካ ፓርቲዎች አንድ ላይ ሆነው ትናንት ረቡዕ ማታ የረጅም ጊዜውን ጠቅላይ ሚኒስትር ከስልጣናቸው ሊያስወግድ የሚችል ስምምነት ላይ ከደረሱ በኋላ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ፍልሰተኞችን አሳፍረው ሲጓዙ የሜዲትራኒያን ባህር ጠረፍ ላይ ከተሰጠሙት 2 ጀልባዎች ላይ ከነበሩት ተሳፋሪዎች ውስጥ የ2 ፍልሰተኞችን አስከሬን ባህር ውስጥ ማግኘታቸውን የቱኒዚያ ባለስልጣናት አስታወቁ። ትናንት የቱኒዚያ የባህር ኃይል አባላት 109 የሚሆኑትን ተሳፋሪዎች ሕይወት ሊያተርፉ እንደቻሉ ገልጸው ወደ 20 የሚሆኑ ግን እንዳልተገኙ ነው የሀገሪቱ የመከላከያ ሚኒስቴር ያስታወቀው። አስከትሎም ሚኒስቴሩ አንደኛው ጀልባ መስጠሙን አካባቢው ላይ ከነበረ መርከብ ከተነገረም በኋላ ፈጥነን በመንቀሳቀስ ኤርትራውያን፣ ሱዳናውያን እና ግብጻውያን ያሉባቸው 70 ፍልሰተኞችን ለማትረፍ ችለናል ብሏል። ዙዋራ የምትባል የሊቢያ ከተማ ላይ ተሳፍረው ከትናንት በስቲያ ማክሰኞ ማታ ጉዞ እንደጀመሩ ስደተኞች መናገራቸውንም ሚኒስቴሩ አክሎ ገልጿል። የዓለም አቀፍ ፍልሰት ድርጅት IOM በ2 አደጋዎች የ20 ሰዎች ሕይወት መጥፋቱን ገልጾ ይህ የሚያመለክተው ፍልሰተኞች የሚጓዙበት መንገድ ምን ያህል አደገኛ መሆኑን ነው ብሏል። በመጨረሻም ዩናይትድ ስቴትስ ውስጥ የሥራ አጥ ድጎማ የሚጠይቁ አዲስ ሰዎች ቁጥር ባለፈው ሳምንት ለ5ኛ ተከታታይ ሳምንት መቀነሱን የሰራተኛ ጉዳይ ሚኒስቴር አስታወቀ። ባለፈው ሳምንት የሥራ አጥ ድጎማ የጠየቁት 385,000 ሰዎች ሲሆኑ ይህም ከቀደመው ሳምንት ጋር ሲነጻጸር በ20,000 የቀነሰ መሆኑን የሰራተኛ ጉዳይ ሚኒስቴሩ ጨምሮ አስረድቷል። በአሁኑ ወቅት ዩናይትድ ስቴትስ ውስጥ በአዋቂ ዕድሜ ውስጥ ካሉት ሰዎች ወደ 52% የሚሆኑት የኮቪድ-19 ክትባታቸውን አጠናቀው የወሰዱ ሲሆን ይህም ኢኮኖሚው ይበልጡን እንዲያንሰራራ አስተዋጽኦ ማድረጉ ተገልጿል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች፣ ለሰዓቱ የተጠናቀረው ዜና እዚህ ላይ አበቃ።
ለዜናዎቹ ቆንጅታዬ ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 26 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ዓለም አቀፉ ማህበረሰብ ከትግራይ ክልል ሁኔታ አንጻር ያሉ ግልጽ በርካታ እውነታዎችን ማየት ተስኖታል ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጽህፈት ቤቱ የፕሬስ ክፍል ኃላፊ ቢለኔ ስዩም በአንዳንድ ወገኖች የሚታየው እውነታዎቹን የመዝለል አካሄድ ጠቃሚ ውጤት አይኖረውም ብለዋል። የኤርትራ ወታደሮችን መውጣት አስመልክቶ የተጠየቁት ኃላፊዋ በተደረሰበት ስምምነት መሰረት እየተፈጸመ መሆኑን ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ዛሬ የጠቅላይ ሚኒስትር ጽፈት ቤት የሰጠውና ለያዝነው የፈረንጆች ዓመት የመጀመሪያ የሆነው መግለጫ የትግራይን ክልል ወቅታዊ ሁኔታ በተመለከተ ሆን ተብለው የተተው የተዘለሉና የተዛቡ ያላቸውን መረጃዎች አብራራበት ነው። መግለጫውን የሰጡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም ዓለም አቀፉ ማህበረሰብ የዘነጋቸው ያሏቸውን ነጥቦች ተካክሰዋል። ሁኔታዎቹ ሆን ተብለው የሚዘነጉት የሚተውት ደግሞ ሌላ አጀንዳ ባላቸው ወገኖች ነው ሲሉ ነው የተናገሩት። ኢትዮጵያ አጥፊ ውጤት ሊኖረው የሚችል የተቀነባበረ ዘመቻ እየተካሄደባት ነው ሲሉም አመልክተዋል። እንደዚህ አይነት ዋካይድም አውንታይ ውጤት እንደማይኖረው ነው ያስረዱት።
Demonizing a sitting prime minister and chastising the government for reversing state collapse triggered by
በወንጀለኛ ቡድን የተቀጣጠለን የመንግስት መዋቅር የማፈረስ ተግባር ለቀለበሰ መንግስት ተጨማሪ ድጋፍ በመስጠት ፋንታ በስልጣን ላይ ያለን ጠቅላይ ሚኒስትር እንደ ጥፋተኛ መቁጠርና በመንግስቱ ላይ ቅጣት መጣል ውጤታማና ገንቢ ያልሆነ ነው። በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት ለህዝቡና ለዓለም አቀፍ አሰራሮች ያሉበትን ተግባራትና ቁርጠኝነት ያውቃል። በመላገሪቱ የሚገኙ ከመቶ ሚሊዮን በላይ ሰዎችን ፍላጎት ለማሟላትም እርምጃዎችን መውሰዱን ይቀጥላል ነው ያሉት። የፕሬስ ኃላፊዋ በትግራይ ክልል ካለው የጸጥታ ሁኔታ፣ የሰብአዊ ድጋፍ ተደራሽነትና ሌሎች ወቅታዊ ሁኔታዎች አንጻርም ማብራሪያ ሰጥተዋል። ወቅታዊውን የትግራይ ሁኔታ አስመልክቶ በኢትዮጵያ መንግስትና በዓለም አቀፍ አጋሮች መካከል ልዩነት ከፈጠሩ ጉዳዮች አንዱ የኤርትራ ወታደሮች በዚያ መገኘት ነው። የተለያዩ መንግስታትና ዓለም አቀፍ ተቋማት በተደጋጋሚ ባወጧቸው መግለጫዎች ወታደሮቹ ከኢትዮጵያ እንዲወጡ ሲጠይቁ ቆይተዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በቅርቡ ባወጡት መግለጫም ይህንኑ ሐሳብ አጠናክረዋል። ስለዚህ የኤርትራ ወታደሮች መውጣት ጉዳይ የተጠየቁት የፕሬስ ክፍል ኃላፊ ቢለኔ ሲዩም ተከታዩ መልሰዋል። የመውጣት ጥያቄው ጉዳዩ በሚመለከተው ባለስልጣን ተቀምጧል። በመከላከያ ሚኒስቴር ሪፖርቶች መሰረት የወታደሮቹ መውጣት ተጀምሯል። የሚመለከታቸው አካላት በደረሱበት ስምምነት መሰረት ሂደቱ ይካሄዳል ነው ያሉት። በዚሁ በጠቅላይ ሚኒስትር ጽፈት ቤት በመገኘት ጋዜጣዊ መግለጫውን ከሰጡት አንዱ ፌደራል ጠቅላይ አቃቤ ሕግ ዶክተር ጌዶን ጢሞቴዎስ በበኩላቸው በትግራይ ክልል ግጭት ወቅት የተፈጸሙ ጥሰቶችን ከማጣራት አንጻር እየተከናወኑ ያሉ ተግባራትን አብራርተዋል። ማብራሪያቸውም በሁለት ነጥቦች ላይ አተኩሯል። በህዋት መሪዎች ላይ እየተደረገ ነው ባሉት ምርመራና በክልሉ ተፈጸሙ በተባሉ ጾታዊ ጥቃቶች እንደዚሁም ግድያዎች ላይ በሲቪሎች ላይ የተፈጸሙ ግድያዎች ምርመራ በአራት አካላት እየተካሄደ መሆኑንም ነው ያስረዱት። በወታደራዊ ፍርድ ቤት፣ በክልሉ ፖሊስና አቃቤ ሕግ፣ በፌደራል ፖሊስ መርማሪዎች እንደዚሁም በተባበሩት መንግስታት የሰብአዊ መብት ኮሚሽንና በኢትዮጵያ የሰብአዊ መብት ኮሚሽን በተለይ ወታደራዊ ፍርድ ቤቱ የደረሰበትን ውጤት ማሳወቁንም ዶክተር ጌዶን አስረድተዋል።
So far, they have pressed charges against 28 soldiers who have been suspected of killing civilians in situations where there are no military necessity. The trials of these suspects
ወታደራዊ መርማሪዎች እርምጃ አስፈላጊ ባልነበረበት ሁኔታ ሲቪሎችን በመግደል በተጠረጠሩ 28 ወታደሮች ላይ ክስ መስርተዋል። ሂደቱ እንደቀጠለ ነው። በቅርቡም ውሳኔ እንደሚሰጥ ይጠበቃል። ወታደራዊ መርማሪዎቹ ጾታዊ ጥቃት በፈጸሙና ባስገድዶ መድፈር በተጠረጠሩ 25 ወታደሮችም ላይ ክስ መስርተዋል። የክስ ሂደቱም እንደቀጠለ ነው። በቅርቡም ውሳኔ ይኖራል ተብሎ ይጠበቃል። እየተካሄዱ ካሉት የፍርድ ሂደቶች በተጨማሪ 3 ወታደሮች አስገድዶ በመድፈር ጥፋተኛ ተብለው ተፈርዶባቸዋል። አንድ ወታደር ደግሞ ሲቪል በመግደል ጥፋተኛ ተብሎ ተፈርዶበታል ነው ያሉት። በትግራይ ክልል በተፈጸሙ ጾታዊ ጥቃቶችና ሌሎች ወንጀሎች የሚጠረጠር አካል አለ ሲሉም ጠቅላይ አቃቤ ሕግ አስረድተዋል። ሚዲያውና ሌሎች አካላት ሊያስታውሱት ጠቃሚ የሚመስለኝ ነጥብ ህወሓት መቀሌን ከመልቀቁ በፊት ወደ 10,000 የሚጠጉ ልማደኛና የተፈረደባቸው ወንጀለኞችን ለቋል። ስለዚህ በሁሉም አይነት ወንጀሎች ሊሰማሩ የሚችሉ በርካታ የተፈረደባቸውና ያልተያዙ ወንጀለኞች አሉ ነው ያሉት። ዛሬ በጠቅላይ ሚኒስትር ጽፈት ቤት በተሰጠው መግለጫ ላይ የተነሱ ሌሎች ነጥቦችን በቀጣይ ዘገባ ልመለስባቸው ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ በዚህ ዘገባ ላይ የኤርትራ ወታደሮች ከኢትዮጵያ መውጣት መጀመራቸውን የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም የሰጡትን አስመልክቶ ከሶስተኛ ወገን የተሰማ ማረጋገጫ እስካሁን አላገኘንም። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ መንግስት ትግራይ ክልል ውስጥ እየተካሄደ ስላለው ሰብአዊ ድጋፍና መልሶ የመገንባት ስራዎች ለዓለም አቀፍ ግብረሰናይ ድርጅቶች፣ ለአምባሳደሮችና ለተባበሩት መንግስታት ድርጅቶች ተጠሪዎች ዛሬ ማብራሪያ ሰጥቷል። ከክልል ውስጥ በሴቶች ላይ ደረሰ በተባለው ጾታዊ ጥቃት ላይ የተሳተፉ 60 የሚሆኑ የፖሊስና የመከላከያ ሰራዊት አባላት ላይ እርምጃ መወሰዱም ተገልጿል። ክልል ውስጥ አንድ ብቻ የነበረው ጥቃት የደረሰባቸው ሴቶች ሕክምና ማዕከል ቁጥር አሁን 5 መሆኑን የሰላም ሚኒስትር ወይዘሮ ሙፈሪያት ከሚል ተናግረዋል። ፀሐይ ዳምጠው ዝርዝር አላት።
በትግራይ ክልል ወቅታዊ ሁኔታ ላይ የተነጋገሩ በውጭ ጉዳይ ሚኒስቴርና በሰላም ሚኒስቴር የተዘጋጀ የዓለም አቀፍ ተቋማት ተጠሪዎች፣ አምባሳደሮችና የመንግስት ከፍተኛ ኃላፊዎች የተገኙበት ውይይት ዛሬ ተካሂዷል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በትግራይ ክልል የተለያዩ የሰብአዊ እርዳታ ድጋፍና ተቋርጠው የነበሩ አገልግሎቶች ወደ ነበሩበት ለመመለስ ብዙ ስራ መከናወኑን ተናግረዋል። የሰብአዊ መብቶች ጥሰትን በተመለከተ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽንና በኢትዮጵያ ሰብአዊ መብቶች ኮሚሽን ጥምረት ምርመራ እየተካሄደ መሆኑን አቶ ደመቀ ጠቅሰዋል።
For any queries to address transparently and responsibly.
በዚህ ጉዳይ ላይ ሁሉም አካላት በግልጽነትና ተጠያቂነት መስራት አለባቸው። የተባበሩት መንግስታት ድርጅት የሰብአዊ መብትና የኢትዮጵያ ሰብአዊ መብቶች ኮሚሽኖች በዚህ ዙሪያ በጋራ መስራት ጀምረዋል። በስኬት እንዲያጠናቅቁም ምቹ ሁኔታ ተፈጥሮላቸዋል። ከመርመራውን በመነሳት እርምጃ እንዲወሰድና አጥፊዎችም ተጠያቂ እንዲሆኑ እንፈልጋለን። ለጠቅላይ አቃቤ ሕግና ፖሊስ ኮሚሽን ምዝጋና ይገባቸዋል። የደረሱበትንም በሪፖርት ለዓለም አቀፉ ማህበረሰብና ለተለያዩ ድርጅቶች ይፋ አድርገዋል። በዚህ ዙሪያ አሁንም ቀጥለው እየሰሩበት ይገኛሉ። ስለዚህ የደረሱ ጥፋቶችና የወንጀል ድርጊት ሙከራዎች በግልጽ መታወቅ አለባቸው፣ ፍትህም መስፈን አለበት ብለዋል።
የዓለም አቀፍ ግብረሰናይ ድርጅቶች ተጠሪዎች፣ አምባሳደሮችና የተባበሩት መንግስታት ድርጅት አካላት መካከል አንዳንዶቹ የኢትዮጵያ መንግስት በክልሉ ጥቃት የደረሰባቸውን ወገኖች ለማከም፣ ለማቋቋምና ጥቃት አድራሾችን ወደ ህግ ለማቅረብ ምን እየሰራ እንደሆነ ማብራሪያ ጠይቀዋል።
አምባሳደር ሞና ኦፍ ስዊትዘርላንድ We represent the like-minded humanitarian donors group on ambassadorial level.
የስዊዘርላንዱን አምባሳደር ሞናን ወክዬ ነው የተገኘሁት። ሰብአዊ ድጋፉን በከፍተኛ ደረጃ ከሚያስተባብሩት መካከል ነን። ሰብአዊ ድጋፍ የሚያደርጉ ዓለም አቀፍ የተራድኦ ድርጅቶች የአውሮፓ ህብረትን እንደ ተቋም ብናይ ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ኖርዌይ፣ ካናዳ፣ ስዊድን፣ ዴንማርክ፣ ጀርመን፣ ስዊዘርላንድ እና ፈረንሳይ እስከዛሬ ድረስ በትግራይ ውስጥ የተፈጠረውን የሰብአዊ ቀውስ ችግር ለመቅረፍ እስከዛሬ ድረስ ከ500 ሚሊዮን ዶላር በላይ ማለትም ከ2 ቢሊዮን ብር በላይ ድጋፍ አድርገዋል። የኢትዮጵያ ፌደራል መንግስት ሲቪሎች እንዳይጎዱ ጥበቃ እንዲያደርግላቸው ጠይቀናል። ይህም አስፈላጊ ሆነው ሲቪሎች የሰብአዊ ድጋፍ ለማግኘት በነጻነትና ደህንነታቸው ተጠብቆ ከቦታ ቦታ መንቀሳቀስ አለባቸው። የሰብአዊ ድጋፍን ማግኘት አለባቸው ስንል ድጋፉን የሚሹት ብቻ ድጋፉን ማግኘት አለባቸው ብቻ ሳይሆን በችግር ውስጥ ያሉ ሰዎች ድጋፉን እንዲያገኙ ማረጋገጫ እንዲኖራቸውም ጭምር ነው። የሰላም ሚኒስትሯ ወይዘሮ ሙፈሪያት በንግግራቸው ጾታን መሰረት ያደረገ ጥቃት ለማስቆምና ምቹ ቤቶች እንዲገነቡና ሌሎችም ተግባራት እንዲፈጸሙ ማንሳታቸው በጣም ጥሩ እርምጃ ስለሆነ በጣም ደስ ብሎኛል። እኔና ባልደረቦቼ በሃይደርና መቀሌ ሆስፒታል ውስጥ የጥቃቱ ሰለባና ሐኪሞችን አግኝተን ነበር። እውነታው ምን እንደሚመስልም አይተናል። የጥቃቱ ሰለባ የሆኑት የሕክምናና ስነ ልቦና ድጋፍ ያስፈልጋቸዋል። በሚያሳዝን ሁኔታ ያገኘነውና ሪፖርት የተደረገው ከችግሩ ስፋት አንጻር በጣም ትንሹን ነው ብለዋል።
የሰላም ሚኒስትርና የአስቸኳይ ጊዜ ሰብአዊ ድጋፍ ማስተባበሪያ ኮሚቴ ሰብሳቢ ወይዘሮ ሙፈሪያት ከሚል በበኩላቸው በመጀመሪያ ዙር 4 ሚሊዮን ዜጎች፣ በሁለተኛና በሶስተኛ ዙር ደግሞ 4.9 ሚሊዮን ዜጎችን ተደራሽ ማድረግ መቻሉን አስረድተዋል። ሚኒስትሯ አክለው ክልሉ ውስጥ ተፈጽሟል በተባሉ ኢሰባዊ አድራጎቶች ውስጥ ተሳታፊ የሆኑት የፖሊስና የመከላከያ ሰራዊት አባላት ተጠያቂ መደረጋቸውን ተናግረዋል።
መሰረታዊ የሰራዊቱን ባህሪ የሚመለከቱ ናቸው ማለት ባይቻልም፣ ምክንያቱም የኢትዮጵያ ሰራዊት በዓለም ላይም ጭምር የሰላም ማስከበር ተልእኮ ላይ ተሰማርቶ በስነ ምግባሩ የተከበረ እና የተመሰገነ ሰራዊት መሆኑ ይታወቃል። ግለሰቦች ግን ችግር አያደርሱም አይባልም፣ በተጨባጭም ታይቷል። ችግር የፈጠሩ ሲቪሊያን ላይ ጉዳት ያደረሱ እርምጃ ጭምር ተወስዷል። በሌላ መልኩ ደግሞ እየቀጠሉ ያሉ ኢንቨስቲጌሽንስ አሉ። የተባበሩት መንግስታት የሰብአዊ መብት አጣሪ ቡድንና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ ምርመራ ስራቸውን ጀምረዋል። ይሄ እየቀጠለ ነው ያለው። ማረጋገጥ የምንፈልገው የኢትዮጵያ መንግስት በየትኛውም ደረጃ ያለ አካል ሊሆን ይችላል፣ ሲቪሊን ጉዳት ላይ የተሳተፈ ግለሰብ፣ የማንኛውም የጸጥታ አካል፣ በሴቶች ጥቃት ላይ የተሳተፈ ማንኛውም ግለሰብ ካለ እርምጃ ለመውሰድ ወደኋላ የማይል መሆኑን በተግባር አረጋግጧል። 60 የሚሆኑ አካላትን ተጠያቂ አድርጓል። ተሳትፈዋል የተባሉ ፖሊስ፣ የመከላከያ ሰራዊት አባላት ተጠያቂ ማድረግ ተችሏል። ነገር ግን የቲፒኤልኤፍ ታጣቂ ቡድን ደግሞ ህዝቡን ለማገልገል ደፋ ቀና እያሉ ያሉ የጊዜያዊ አስተዳደር አካላትን የቀኑ እርምጃ እየወሰደ ይገኛል። የቀኑ ሰው እየሞተ ይገኛል።
የጥቃቱ ሰለባ የሆኑ ሴቶች በአምስት ማዕከላት የሕክምና አገልግሎት እያገኙ መሆናቸውንም ወይዘሮ ሙፍሪያት ገልጸዋል።
ጥቃት የደረሰባቸው እህቶቻችን እናቶቻችንን በምን መንገድ ነው እየተንከባከብን ያለ ነው የሚለውን በተመለከተ የስነ ልቦና ቀውስ ያጋጥማል። በእንዲህ አይነት ጊዜ ሕክምና እንዲያገኙ ሙያተኞች ተመድበው እየሰሩ ነው ያሉት። አካላዊም ስነ ልቦናዊም ጫናው የሚቀርፍ በሌላ መልኩ ቀደም ሲል ከህግ ማስከበር ዘመቻው በፊት አንድ የዋን ስቶፕ ሰርቪስ የሚባል ነው የነበረው አይደር ሆስፒታል ውስጥ። ይሄ ጉዳይ ካጋጠመ በኋላ ግን ለማስፋት የሚያስችል ስራ ተሰርቷል። ጥቃት የሚደርስባቸው ሴቶች እዛው ሄደው ሁሉንም አይነት አገልግሎት የሚያገኙበት ተጨማሪ አራት ማዕከላት ተቋቁመዋል። ሽሬ፣ አዲግራት፣ አክሱም እነዚህ አራት ማዕከላት ጨምሮ አምስት ማዕከላት ላይ ነው ጥቃት የደረሰባቸው ሴቶች አገልግሎት እንዲያገኙ እየተደረገ ያለው።
ክልሉ ውስጥ የሚፈለገውን ውጤት ለማምጣትም የአጋር አካላት በተለይም የዓለም አቀፍ ተቋማትና ወዳጅ ሀገሮች እገዛ ወሳኝ ነው ሲሉ ሚኒስትሯ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን እናመሰግናለን። ተከታዩ ዘገባም ወደ ትግራይ ክልል ይወስደናል። የአሜሪካ ድምጿ ሄዘር መርዶክ ወደ ትግራይ ክልል ተጉዛለች። አሉላ ከበደ ማምሻውን በስልክ አግኝቷታል። በጉዞዋ ያየችውንና የመጀመሪያ ቀን የመቀሌ ቆይቷን ጠይቆ ተከታዩን አጠናቅሯል።
ሱዳን ድንበር አካባቢ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ያሉበትን ሁኔታ ስትዘግብ የቆየችውን ሄዘርን አሁን በስፍራው ተገኝታ የገጠማትን መቀሌ እስክትደርስ የነበረውን ጨምራ ያየችውን እንድትነግረኝ ጠየቅኳት። ለመገናኛ ብዙሃን ሰራተኞች ጨምሮ በአውሮፕላን ጣቢያ ጥብቅ የጸጥታ ጥበቃ ማየቷን፣ ወደ አካባቢው የሚደረጉ ጉዞዎች ላይም ጥብቅ ቁጥጥር መኖሩ ያም ብዙ ያልተለመደ ያለመሆኑንና ከአዲስ አበባ ስትነሳ ያየችው ብዙም እንግዳ ነገር እንደሌለው፣ ነገር ግን መቀሌ ያየችው የተለየ መሆኑን ነገረችኝ።
The mood here is very tense, and while maybe people are moving around and some things are open and people seem to be okay, if you talk to them, you realize how tense they are from the war, how depressed the local economy is from the coronavirus, and then the war on top of it.
ውጥረት ያለበት ሁኔታ ነው የሚታየው። ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ። አንዳንድ ነገሮችም ክፍት ናቸው። ሰዎችም ስታያቸው በደህና ሁኔታ ላይ ያሉ ይመስላሉ። ነገር ግን ስታነጋግራቸው ጦርነቱ ያሳደረባቸውን ውጥረት፣ ኮሮና ቫይረስ ከጦርነቱ ጋር ተደማምሮ በአካባቢው ኢኮኖሚ ላይ ያደረሰውን ጉዳት፣ መገለሉን ትረዳለህ። ኢንተርኔት ጨርሶ አይሰራም ማለት ይቻላል። ከዓለም አቀፍ ተቋማት ጋር በሚሰሩ ጥቂት ሆቴሎች የኤሌክትሪክ አገልግሎት ሲቋረጥ መስራት ቢያቆምም ከከተማውና ከተቀረው የሀገሪቱ ክፍል ጋር ከተቆራረጠው አካባቢ ጋር ግን የሚነጻጸር አይደለም። በመንገድና በሆቴሎች አካባቢዎችም ጭምር በርካታ ወታደሮችና የጦር መሳሪያዎችን ታያለህ። ይህን ያህል የጦር መሳሪያ በከተሞች አካባቢ ማየት ያልተለመደ ከመሆኑ በስተቀር ሰላም ነው።
መቀሌ ከሚገኙት የአገር ውስጥ ተፈናቃዮች መጠለያዎች አንዱን ተዘዋውራ የተመለከተችውን ሄዘርን የካምፖቹን ይዞታ እንድትገልጽልኝ ላቀረብኩላት ጥያቄ ስትመልስ ካምፖቹ ያለው ሁኔታ ተፈናቃዮቹ እንደመጡባቸው ቀዮቻቸው ባይከፋም ፈጥኖ መድረስ የሚጠይቅ ይዞታ ነው ትላለች። በመቀሌው ካምፕ ያገኘቻቸው ቀደም ሲል ስትዘግብበት በነበረው ሱዳን ላሉ ዘመዶቻቸው ያደረባቸውን ስጋት መስማቷንም ጨምራ ገልጣለች።
We heard in the camps today was a lot of fear for their people's relatives in Sudan in those camps. You know, are they able to eat? There's not a lot of communication. We heard the same thing in Sudan, lots of people fearing for their families in
በካምፕ ውስጥ ያሉት ሰዎች የነገሩን በሱዳን ካምፖች ውስጥ ለሚገኙ ዘመዶቻቸው ያላቸውን ስጋት ነው። በልተው ይሆን ወይ ሲሉ ያስባሉ። ብዙ ግን በመሐከላቸው ግንኙነት የለም። በሱዳን ካሉትም ጋር ተመሳሳይ ነገር ነበር ስንሰማይ ነበረው። ኢትዮጵያ ውስጥ በትግራይ ስላሉ ቤተሰቦቻቸው ደህንነት ያደረባቸውን ስጋት ነበር የሚናገሩት። በካምፖች ውስጥ ያለው የእለት ይዞታም ከባድ ነው። በመቀሌ ብቻ 26 የመጠለያ ካምፖች አሉ። እኛ የተገኘንበት አንዱ ካምፕ ከ7000 በላይ ሰዎች ያሉበት ነው። ትምህርት ቤቱን ነው ወደ መጠለያ ካምፕ የቀየሩት። እያንዳንዱ ክፍልም 8 ሜትር በ7 ሜትር ይሆናል። በአብዛኛው ክፍሎች ውስጥ 85 ያህል ሰዎች ይኖራሉ። ካምፑን ለቀን ስንወጣም ከቀኑ 8 ወይም 9 ሰዓት አካባቢ ቢሆን ነው። ያነጋገርናቸው ሰዎች ሁሉ እስከዛ ሰዓት ድረስ ምግብ አልበሉም። በእርዳታ አህል ነው ኑሯቸውን መሰረት ያደረጉት። እሱም አልፎ አልፎ ነው የሚመጣው። በዚያ ላይ በቂ አይደለም። እናም ዛሬ ህፃናቱን ጨምሮ እስከዛ ሰዓት ድረስ ምግብ አላገኙም ነበር።
ከዚያ የሚገኙት ተፈናቃዮች ከየት የታካባቢዎች እንደመጡና ስለራሳቸው የነገሯትን ጠየቋት። ብዙ የሚያሳዝኑ ታሪኮች አላቸው ያለችው ሄዘር የአንዲት እናትና በምን እንደሆነ በማታወቀው ሁኔታ የቆሰለ ልጇን አስመልክቶ የነገረቻትን አጋራችኝ።
When the war came to her town, she was in the market. It was a Saturday and she was shopping. And suddenly she said it was just all of a sudden tanks rolled into town and there was fighting.
ጦርነቱ ወደ እነሱ ከተማ ሲደርስ ቅዳሜ ዕለት የገበያ ቀን ነበር። ድንገት ታንኮች በከተማይቱ ውስጥ መታየት ጀመሩ። ውጊያውም ተጀመረ። ከዚህን ራቅ ስትል ለእህቷ ነገረቻት። እናም መሮጥ ጀመሩ። በመሮጥ ላይ ሳሉ የያዙት ቡና ተደፍቶበት ያቃጠለው ወይም ቤቶች ሲቃጠሉ የቦምቡ ፍንጣሪ ይምታው እርግጠኛ አይደለችም ግን ልጇ ይቆስላል። ከዛም በተከተሉት በርካታ ሳምንታት ለደህንነታቸው አመቺ ስፍራ ፍለጋ ከቦታ ቦታ ስትዘዋወር ቆይታ በመጨረሻ እዚህ መቀሌ ስትደርስ በቅርቡ ነው ይሄ የሆነው። ህክምና እርዳታ ፍለጋ ሐኪም ቤት ሄደች። ሐኪሙም ልጁ የቀደው ጥገና ያስፈልገው እንደነበረ ገልጾ እስካሁን ድረስ ለምን ዘገየሽ ሲል ጠየቃት። አሁን ሊደረግ የሚችል ነገር እንደሌለም ነገራት። ልጁ አሁን እጁን በደንብ መዘርጋት አይችልም ትልቅ ቁስል አለው። ዋናው ጉዳይ ግን ለአካል ጉዳት መዳረጉ ነው።
ያም ከብዙ አሳዛኝ ታሪኮች አንዱ መሆኑን የገለጸችው ሄዘር ያቺ እናት ንግግራቸው መጨረሻ ዋናው ነገር ከልጄ ጋር በህይወት መትረፌ ነው ስትል የነገረቻትን አካፋኛለች። ለአሁኑ ሄዘር መርዶክን አመሰግናለሁ። እግዚአብሔር ይስጥልኝ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። አት ቪኦኤ አማሪክ የፌስቡክ ገጻችን ነው። ስርጭታችን በቀጥታ እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላ ሁላችሁ ደግሞ በትዊተር ተከተሉን፣ አስተያየቶቻችሁንም አካፍሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኤ ዶት ሆን ዶት ሞቢ ላይ ታገኙናላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን መጪውንና ስድስተኛውን የኢትዮጵያ ምርጫ በተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን። የምርጫ ክርክር በዝግጅት አይነቱ የመጀመሪያ የአሜሪካ ድምፅና አሃዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን ክርክሮችን እያስተናገዱ ናቸው። በዛሬው ዕለት በመናስደምጣችሁ የዲሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ በተካሄደው የክርክሩ የመጀመሪያ ክፍል በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት አቶ ዮናስ ዘውዴ ከብልጽግና ፓርቲ፣ ከኢትዮጵያውያን ዜጎች ለማህበራዊ ፍትህ ደግሞ አቶ ሀብታሙ ኪታባ ከእናት ፓርቲ፣ ረዳት ፕሮፌሰር ብርሃኑ ፀሐይና ከነጻነትና እኩልነት ፓርቲ ደግሞ አቶ ነዋይ ግርማ ታደሰ ናቸው። ክርክሩን የመራው የአዲስ አበባው ዘጋቢያችን እስክንድር ፍሬው ሲሆን የመጀመሪያው ክፍል ቀጥሎ ይቀርባል።
የአሜሪካ ድምጽና አሃዱ ሬዲዮና ቴሌቪዥን ያዘጋጁት ይሄ ክርክር መድረክ በዚህ አጀንዳ ላይ ክርክር የሚካሄድበትና አድማጭ ተመልካቾችም የተሻለ ግንዛቤ እንዲይዙ የሚረዳ ይሆናል ተብሎ ይታሰባል። በዚህ መንደርደሪያነት በአጠቃላይ በአራት ክፍሎች የተከፈለና 90 ደቂቃ የሚፈጅ ክርክር ይካሄዳል። ይህንን መነሻ በማድረግ ወደ መጀመሪያው ክፍል እንለፍ። እንግዲህ የዲሞክራሲ ተቋማት ግንባታ እና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ የሚካሄደው ክርክር በዚህ በመጀመሪያው ክፍል ነው የሚጀመረው። በዚህ ክፍል አራቱ ተከራካሪ ፓርቲዎች ለክርክር በተዘጋጀው ርዕስ ላይ ያላቸውን ምልከታና እቅድ ያቀርባሉ። ለእያንዳንዱ ፓርቲ የተመደበው 6 ደቂቃ ነው። ቀደም ሲል በወጣው ዕጣ መሰረት የመጀመሪያውን የመንደርደሪያ ሀሳብ የሚያቀርብልን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ ነው። እንግዲህ 6 ደቂቃ አለዎት፣ ይቀጥሉ።
በቅድሚያ አህዱንና የአሜሪካ ድምፅን አመሰግናለሁ። የተከበርሽው ወጣት ኢትዮጵያዊት፣ የተከበርከው ወጣት ኢትዮጵያዊ፣ የተከበራችሁ አርሶ አደርና አርብቶ አደር ህዝባችን፣ የልፋታችሁን ያህል ያልተቆጠረላችሁ ከሙሰኛ ገዢዎች ጋር በየዕለቱ የታገላችሁ ህዝባችሁን በጨዋነት ለማገልገል ለምትተጉ የሲቪል ሰርቪስ መዋቅራት የህዝብ አገልጋዮች፣ የተከበራችሁ ዘመናችሁን በሙሉ በጦርነት በርዛት ድንጋይ በመግፋትና በገዢዎች በመገፋት በእንባና በሐዘን ለኖራችሁ ተስፋ ሲመጣ ሲጨነግፍ እያያችሁ በብዙ ልባችሁ ይዛለባችሁ እናቶቻችንና አባቶቻችን ሁላችሁንም በታሪክ እጥፋት ላይ ሆነን ኢትዮጵያን ስለመታደግ ለምናደርገው ምርጫ 2013 አደረሳችሁ ለማለት እወዳለሁ። ውድ ኢትዮጵያውያን፣ ከ3000 ዓመታት በላይ ታሪክ ያላትን ታላቅ ሀገር ለ30 ዓመታት በይስሙላ ምርጫና በጠመንጃ የመራው ገዢው ፓርቲ አገራችን ይዞ ለመውደቅ በሚያደርገው አስቸጋሪ ወቅት ውስጥ ከቀናት በኋላ ምርጫን እናደርጋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ይህ ምርጫ ዲሞክራሲ ተቋማት መሰረታቸውን የሚመሰርቱበት በሀገራችን የሚደረገው የፖለቲካ ሪፎርም አንድ ምዕራፍ ወደፊት ይዞን በሚሄድበት አቅጣጫ ላይ ሊሆን እንደሚችል በማመን ከምስረታው ጀምሮ ሲሰራ ቆይቷል። ገዢው ፓርቲም በኢትዮጵያ ሕዝብ ጥልቅ ተሃድሶ ማድረጉን በመግለጽ አማራጭ ሀሳብ ማፈኑ እንደሚተው፣ ኮሮጆ መገልበጡ እንደሚያቆም፣ ዴሞክራሲን ለመግደል ያደረገው ጥረት ኢትዮጵያ እንደጎዳ በማመን የዴሞክራሲ ተቋማትን መገንባትና የፖለቲካ ሪፎርም ማድረግ ለነገ የማይባል ስራ ነው ብሎ አምኖ መነሳቱን ሲገልጽ በብዙ አድምጠናል። ከአመላይ ዜጎች ደም ላይ ዴሞክራሲ ተቋማት ግንባታ ያለው ቁርጠኝነት ከመዝገበ ቃላት ውስጥ ባገኛቸው አስደማሚ ቃላት ሁሉ ተጠቅሞ አስረድቶናል። ኢዜማ ከኢትዮጵያ በላይ የቀደመ አጀንዳ፣ ከጤናማ ዴሞክራሲያዊ ስርዓት ውጭ የተሻለ አማራጭ፣ ከሀሳብ የተሻለ ሌላ መታገያ መሳሪያ የለም ብሎ በማመን ኢትዮጵያ ወደ ዴሞክራሲ የምታደርገው ጉዞን ለማገዝ በብዙ ጥረት አድርጓል። በአሁኑ ምርጫም ከምርጫውም በኋላ በሚኖሩት ጉዞዎች ኢትዮጵያን ወደ ዲሞክራሲ የመውሰዱ ትግል ቀዳሚ የመታገያ አጀንዳችን ሆኖ ይቀጥላል። ኢዜማ እንደኛ ባለ ብዙሃንነት ባለበት ሀገር አይደለም፣ ተመሳሳይ እምነትም ሆነ ብሔር ያላቸው ሀገራት ውስጥም ሳይቀር ከዲሞክራሲ የተሻለ አማራጭ አለ ብሎ በፍጹም አያምንም። ጤናማው ዲሞክራሲ ደግሞ በህዝብ ትግል የሚገኝ በዲሞክራሲ ተቋማት የሚጠበቅ እንጂ ከገዢዎች ከቤተ መንግስት የሚገኝ ችሮታ አይደለም። ከቤተ መንግስት በችሮታ ቢገኝማ ኖሮ ገዢው ፓርቲ ሀገርን ይዞ ሊወድቅ ዋዜማ ላይ ከመድረሱ፣ የወጣቶቻችን ደም በከንቱ ከመፍሰሱ በፊት ይህ አይነት ሪፎርም ይጀምር ነበር። አሳዛኙ የታሪካችን ገጽ ግን ገዢዎች ወደ ስልጣን በመጡ ቁጥር የሚጀምሩ ተስፋ ሰጪ ጅምሮችን እያመንን ሙሉ ተስፋችንን በድንገቴ የለውጥ ዋዜማ በምንተዋወቃቸው ግለሰቦች ላይ የቤት ስራችን አስቀምጠን ለሌላ ዙር መከራ መዘጋጀታችን ነው። ውድ ኢትዮጵያውያን፣ በኢትዮጵያ ውስጥ የተረጋጋ ኑሮ የምንፈልግ ከሆነ የተረጋጋ የፖለቲካ ድባብ ይሰፍን ዘንድ የተረጋጋ ጸጥታ እንደ ሀገር የምንፈልግ ከሆነ ቆም ብለን ዲሞክራሲ ስርዓት የተከፈለ ያለውን ዋጋ እና ለምን ሲጨነግፍ እንደቆየ መርምረን የሥርዓት ትግሉን ለአንዴና ለመጨረሻ ጊዜ ጨርሰን ወደ ሰለጠነ የፖለቲካ ሥርዓት ውስጥ እንድንገባ ማድረግ አለብን። ያለፉት 50 ዓመታት ውስጥ ኢትዮጵያን የመሩት ግለሰቦችና ቡድኖች ወደ ሥልጣን እንዴት መጡ ብለን ስንጠይቅ የኢትዮጵያ ፖለቲካ በሐሳብ ውድድር ሳይሆን በድንገቴ ሥልጣን የሚያዝበት ሥልጣንን ለማጽናት ንጹሃን የሚገበርበት ሆኖ እናገኛለን። በዚህ መንገድ ወደ ሥልጣን የወጡት ካፋቸው ላይ ዲሞክራሲ የማይጠፋ ነገር ግን በተግባር የማያውቁ በመቶ ሚሊዮን ሕዝብ አንገት መድፋት መቶ ሰዎችን በማኖር እነርሱ ያሰቡት ብቸኛዋ የኢትዮጵያ ሐሳብ አድርገው የሚያስቡትን ለመስራት ብቻ ሲጥሩ በተረኛው ባለድንገቴ የሚተኩ አምባገነኖች ሆነው እናገኛቸዋለን። በዚህ ሂደት ሲቪል ሰርቪሱ ተዳክሟል። በዚህ ሂደት ኢትዮጵያውያን በሀገራቸው ተስፋ እንዲቆርጡ ሆነዋል። በዚህ ሂደት ዴሞክራሲያዊ ተቋማት የሚባሉት በወረቀት ላይ እንጂ መሬት ላይ ሊኖሩ የማይችሉ የምናብ እሳቤዎች ሆነዋል። በዚህ ሂደት ኢትዮጵያን ለመቀየር የሚችሉ ጭንቅላቶች ተሰደዋል፣ በየጓዳውም ተደብቀዋል። በዚህ ሂደት ዛሬ የሆነውን እንደሆንን ሆነናል። ተቋም ማለት ህብረተሰብ በተለያየ መልኩ የሚያደርጋቸውን የተለያዩ ግንኙነቶች ለሁሉም እኩል በሆነ መልኩ ተጀምረው እንዲፈጸሙ የሚያደርጉ የተጻፉና ያልተጻፉ ህጎች፣ ደንቦችና መመሪያዎች ያሉበት ስብስብ ወይም አካል ነው። በአንድ ማህበረሰብ ውስጥ ተቋሞች በተለያዩ ዘርፎች ውስጥ ይገኛሉ። ለምሳሌ የዲሞክራሲ ተቋማት፣ የኢኮኖሚ ተቋሞች፣ የገዘ ተቋሞች ወዘተረፈ። እነዚህ ተቋሞችን የመፍጠሩ ጅምር ውጤት በለውጥ ቡድኑ በኩል የተጀመረ ቢሆንም አሁን ግን የቁልቁለት መንገዱን ጀምሯል። ኢዜማ የመድብለ ፓርቲ ስርዓት በኢትዮጵያ ውስጥ በማንበር የመድብለ ፓርቲ ስርዓትን በማበረታታት ዴሞክራሲ ስርዓቶችን መገንባታችን መቀጠል አለብን ብሎ ያምናል። ለዚህም መታገሉን ይቀጥላል። ሁለት፣ ኢዜማ በሀገራችን የተሳካ የፖለቲካ አካባቢን ከመፍጠር ከዚህ በፊት የተፈጠሩ የፖለቲካ ቁርሾዎችን በብሔራዊ እርቅ መድረክ ሊፈቱ ይገባል ብሎ ስለሚያምን ለዚህም በዚህ ምርጫ ውስጥ የሚሰራ ይሆናል። ኢዜማን ምረጡ። አርማችን ሚዛን ነው። ፍትሐዊነት የነገሰባትን ሀገር በጋራ እውን እናድርግ። እናመሰግናለን።
ሰዓቶትን አጠናቀዋል። እናመሰግናለን። እንግዲህ በመቀጠል ደግሞ በዚሁ በያዝነው የክርክር ርዕስ ላይ ማለትም የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች ሂደት በሚለው ላይ የመንደርደሪያ ሀሳብ የሚያቀርበው እናት ፓርቲ ነው። 6 ደቂቃ ነው የተመደበው።
አመሰግናለሁ አዘጋጆችን። በመጀመሪያ የተከበረው የኢትዮጵያ ሕዝብ እንዲሁም ወጣቶች፣ የተከበራችሁ የተፎካካሪ ፖለቲካ ፓርቲዎች፣ ለሀገራችን ሰላም በጋራ እንድንቆም አደራ እያልኩ 6ኛው ሀገራዊ ምርጫ ዲሞክራሲያዊ፣ ፍትሐዊ እና ደህንነቱ የተጠበቀ ታማኒ ሆኖ እንዲጠናቀቅ በጋራ ኃላፊነታችን እንድንወጣ አደራላለሁ። የእናት ፓርቲ የዲሞክራሲያዊ ተቋማት ግንባታ የፖለቲካ ማሻሻያ እርምጃዎችን በተመለከተ ያለው እይታ ምንድን ነው የሚመስለው የሚለውን በሁለት ከፍዬ ነው የማቀርበው። የመጀመሪያው የዲሞክራሲያዊ ተቋማት ግንባታ ሂደቱ ምንድን ነው የሚመስለው የሚለውን አጠቃላይ ጭብጡን እሱን ማሳየት እፈልጋለሁ። እንግዲህ የዲሞክራሲያዊ ተቋማት ግንባታ ስንመለከተው በጣም ውስብስብና ጊዜ የሚጠይቅ ነው። በመሆኑም አገራት ከዚህ ከኔሽንና ስቴት ቢውልዲንግ ጋር አያይዘው እያሳደጉ ነው የመጡት ብለን እናምናለን። ሰው እነዚህ አደጉ የሚባሉ ሀገራት በተለይ ይህን ተቋማት ያሳደጉ ሀገራት ይህን በማድረግ ውጤታማ የሆኑ ሀገራት በዚህ በኔሽን ቢውልዲንግና ስቴት ቢውልዲንግ ጋር አብረው ይዘው ስለመጡ አሁን ውጤታማ ደረጃ ደርሰዋል። በኢትዮጵያ ኮንቴክስት ስናይ ይህ አይደለም ያለው ነባራዊ ሁኔታው። ምናልባት ይህ የዘመናዊ ተቋማት ስንገነባ አንድ ትልቁ ሚሽን ያደረግነው ጉዳይ ምንድን ነው? እነዚህ አገር በቀል የሆኑ የዲሞክራሲ ተቋማትን ሚስ አድርገናቸው ነው የመጣ ነው። እነሱን በዚህ ማዕቀፍ አልተካተቱም። ስለዚህ እስካሁን ድረስ እነዚህ ተቋማት በሚፈለገው ደረጃ አላደጉም፣ ሊያደጉም አልቻሉም። ሶ እናት ፓርቲ እነዚህን አገር በቀል የዲሞክራሲ ተቋማትን በማካተት በፖሊሲ ውስጥ በማዕቀፍ ማስገባት እነዚህ የዲሞክራሲ ተቋማትን መገንባት ያስፈልጋል ብለን ነው የምናምነው። ይህ መደረግም አለበት። ይሄ ብቻ አይደለም፣ በጣም ጊዜ ይጠይቃል፣ ውስብስብ ነው። ሌላም የመንግስትን ቁርጠኝነት ይጠይቃል። በጣም ቁርጠኛ ለዚህ ቁርጠኛ የሆነ የመንግስት ፕሮግራም፣ ፖሊሲ፣ አሰራር፣ አደረጃጀት፣ አወቃቀር፣ ሪፎርም ይፈልጋል። ሶ ቁርጠኝነት ማለት ራስን መካድ ነው። በዚህ ይሄ የዲሞክራሲ ግንባታ የዲሞክራሲ ተቋማት ባልተገነቡበት ሀገር ውስጥ የምናገኘውን ጥቅም ይቅርብን ብለን ከምናገኘው ጥቅም ራሳችንን ትተን በቁርጠኝነት ይህን ተቋም መገንባት አስፈላጊ ነው ብሎ እናት ፓርቲ ያምናል። ይሄ ካልተደረገ አይመጣም። እነዚህ አሁንም የሉም። በጣም አናሳ ናቸው፣ የሉም፣ ቀጣይም አይመጡም። ሶ አገራዊ መንግስታዊ መዋቅር ለውጥ ይፈልጋል። አገራዊ መንግስታዊ መዋቅራዊ ለውጥ ይፈልጋል። ጥልቅ የሆነ ሪፎርም ይፈልጋል። ሪፎርሙ ደግሞ በተለመደው መድለያ ማታለያ አይነት ሪፎርም አይደለም። በጥልቅ ከእውነት እነዚህ ተቋማትን በእግራቸው የሚያቆም ሪፎርም ይፈልጋል ብለን እናምናለን። ይህ ሪፎርም ሲሰራ ምንድን ነው የሚመጣው ስንል እነዚህ ሶስቱ አካላት ምንላቸው? የህግ አውጪው፣ ህግ ተርጓሚውና ህግ ፈጻሚው የሚባሉት አካል በኢትዮጵያ ውስጥ ድብልቅልቃቸው ወጥቷል። የቼክ ኤንድ ባላንስ የለውም። ምናልባትም እነዚህ ህግ አስፈጻሚ የሚባሉ አካል እየተቆጣጠራቸው ነው ያለው። ፍርድ ቤቱንም ሌላው ህግ አውጪ ሁለቱ ምክር ቤቶችንም ይቆጣጠራቸዋል። በዚህ ሂደት ውስጥ ዲሞክራሲ ያብባል ብለን ስለማናስብ እነዚህ አካላት ኢንዲፔንደንትሊ በነጻነት ቆመው ሪፎርም ተደርገው ስራ መሰራት አለበት። ይህ ስራ ካልተሰራ ከባድ ነው ብሎ እናት ፓርቲ ያምናል። ይህ በግምገማችን በኢትዮጵያ ውስጥ አሁን ባለው ግምገማችን ይህ ድብልቅልቅ ያለ አሰራር፣ በተለይ ደግሞ የህግ አስፈጻሚ የበላይነት የነገሰበት ቀጥታ የሚያዝበት አሰራር አለ። በተለይ አሁን ህግ ተርጓሚ ስናየው ታዛዥ ነው፣ ጥገኛ ነው፣ በኋላ በዝርዝር የምንመጣበት ሆኖ ማለት ነው። ይህ ማሻሻያ ይፈልጋል ብለን እናምናለን። ይህ ማሻሻያ መደረግ አለበት። ከዚህ ጋር ተያይዞ እነዚህ ማሻሻያዎቹ ሲመጡ ምናልባት አሁን በጣም አደጋ ውስጥ ያለው እስካሁን ድረስ ምናልባት ከወሬ የዘለለ ከወረቀት የዘለለ ያልተተገበረው የዚህ የህግ የበላይነት የሚባለው ጉዳይ እውን ይሆናል። የህግ የበላይነት ራሱን ችሎ ይቆማል፣ ይሰፍናል ብለን ናምናል። ይህ ሲሰፍን የዲሞክራሲ ተቋማት ግንባታ እየተወለደ እያደገ ይመጣል ብለን ነው የምናስበው። እንግዲህ እንደዚህ ስናደርግ የዲሞክራሲ ተቋማት ግንባታ አራቱን መሰረታዊ የዲሞክራሲ ስርዓት የሚባሉትን ወይም ደግሞ ቤዚክ ዲሞክራሲ ዴቨሎፕመንት ቢውልዲንግ ኤሌመንቶቹን አካቶ መሄድ አለበት። እነዚህ በጣም ኢግኖር የተደረጉ ቦታ ያልተሰጣቸው ጉዳዮች ስለሆኑ አሁን ባለንበት የሀገረ መንግስት የምንበለው የኔሽን ቢውልዲንግ ሂደት ውስጥ ቦታ አላገኙም። ምናልባት በይስሙላ ነው ያሉት ብለን ነው የምናምነው። የመጀመሪያው ነጻና ፍትሃዊ ምርጫ የሚባለው ጉዳይ እስካሁን ድረስ ኢትዮጵያ ውስጥ አልተደረገም። እንግዲህ ምናልባት አሁን ስድስተኛው የሀገራዊ ምርጫ አለ። እሱን ነው የምናየው። ይደረጋል ወይ አብረን እናየውና፣ ግን የዚህ ልምምድ በሀገሪቱ ውስጥ በጣም ዳተኛ ስለሆነ ፈተና ውስጥ ለረጅም ጊዜ ገብቶ የነበረ በመሆኑ ፍትሃዊ ነጻና ፍትሃዊ ምርጫ ይህ መምጣት አለበት። በዚህ የመጣ መንግስት በዚህ በምርጫ የሚመጣ በምርጫ የሚወርድ መንግስት እስካልመጣ ድረስ እነዚህ ተቋማት አይገነቡም ብለን እናምናለን። ሌላ ሁለተኛው የዜጎች ንቁ ተሳትፎ ማደግ አለበት። ይህን የሚያሳድጉ ተቋማት በኋላ በዝርዝር የምንመጣበት ሆኖ እንደዚህ የሚያሳድጉ ተቋማት መገንባት አለባቸው። አንደኛው ተቋም ትምህርት ቤቶቻችን ናቸው። ቤተሰብ የሚባለው ነው፣ በኋላ እንመጣለን። ሃይማኖት የሚባሉ ተቋማት የሃይማኖት ተቋማት ናቸው። ይህ የዜጎችን ንቁ ተሳትፎ በሀገራዊ ጉዳይ፣ በፖለቲካ ጉዳይ፣ ጥቅል በሆነ በሀገራዊ ጉዳይ ይህን ማድረግ አለባቸው እናምናለን። የዜጎች ሰብአዊ መብት ጥበቃ መረጋገጥ አለበት። አሁን አደጋ ውስጥ የወደቀው የዜጎች ሰብአዊ መብት ጥበቃ ነው። ኦልሞስት ኢትዮጵያ ውስጥ አሁን ፌል ያደረገ በጣም ዋጋ እያስከፈለ ያለው እሱ ከሌለ ግንባታው አይመጣም ብለን እናምናለን። የህግ የበላይነት አሁንም መስፈን አለበት፣ በትክክልና አሳማኝ በሆነ ነገር መስፈን አለበት። እነዚህ ነገሮቹ እየተሰሩ ሲመጡ በትክክለኛ የሆነ የዲሞክራሲ ተቋማት ግንባታ ውስጥ እየገባ እንሄዳለን ብሎ ነው እናት ፓርቲ የሚያምነው። ስለዚህ ይህ በፖሊሲ ማዕቀፍ፣ በፕሮግራም፣ በአሰራሮች ተዘርግተው ማሻሻያ እየተደረገላቸው እነዚህ ነገሮች መሰራት አለባቸው፣ እነዚህ ነገሮች መለማመድ አለብን ብለን እናስባለን። እናት ፓርቲ ይህን የሚያስብ ፓርቲ ነው፣ ይህን አላማ ያለው ፓርቲ ነው ማለት ነው። አመሰግናለሁ።
በመቀጠል በዚህ በያዝነው የክርክር ርዕስ ላይ የመንደርደሪያ ሀሳብ የሚያቀርብልን የብልጽግና ፓርቲ ነው። 6 ደቂቃዎት አሁን ይጀምራል።
አመሰግናለሁ። ውድ ኢትዮጵያውያን፣ የተከበራችሁ የተፎካካሪ ፓርቲዎች ወንድሞቼ ማለት ነው፣ እንኳን ደህና መጣችሁ ማለት እንወዳለሁ። እንግዲህ ይህንን ፕሮግራም እየተከታተላችሁ ያላችሁ በጣም የምንወዳችሁና የምናከብራችሁ የሀገራችን ዜጎች በያላችሁበት ሰላም ይብዛላችሁ ማለት እንወዳለሁ። እንግዲህ ርዕሰ ጉዳዩ በጣም ብርቱና አገብጋቢ ነው። ብዙዎቻችን ልንነጋገርበት እንደሚገባ እናውቃለን። ቀደም ሲል የኢዜማውም እንዲሁም ደግሞ የእናት ፓርቲ ያቀረቡት በአብዛኛው ብሶት ላይ የተመረኮዘ ነው እንጂ እንዴት የሚለውን ጥያቄ መመለስ አልቻሉም። እንዴት ነው ዲሞክራሲያዊ ተቋማት መገንባት ያለባቸው? ሪፎርሙ ምንድን ነው? እንዴትስ ነው የሚሉትን ነገሮች እንደዚሁ ዝም ብሎ አካባቢው ላይ ዳሶ ብቻ ነው ያለፈውና ተስፋ አድርጋለሁ፣ ደግሞም አምናለሁ የዛሬው ክርክር ስሜታዊነት ሳይጫ ነው። ነገር ግን ስሜታዊነትን በስሱ አድርጎ ክርክሩ በምክንያት በእውቀትና በመረጃ ላይ የተደገፈ እንደሚሆን መንግስት ጠንካራና ዘላቂ የሚሆነው እንግዲህ ለህዝብ ከህዝብ የህዝብ የሆነ ብቻ እንደሆነ ነው ብዙዎቻችን እንደምንረዳው ማለት ነው። ስድስተኛው ሀገራዊ ምርጫ ለዲሞክራሲ ባህላችን ለዲሞክራሲ ውጤትም የሚያግዝ ፍጻሜ እንዲኖረው ብልጽግና ፓርቲ ይመኛል ማለት ነው። እንግዲህ ብልጽግና ለስድስተኛው ሀገራዊ ምርጫ ከ46 በላይ ክርክሮችን አድርጓል። ይህም እንግዲህ ለሀሳብ ብዝሃነት ምን ያክል ቁርጠኛ እንደሆነ ነው የሚያሳየው ማለት ነው። ብልጽግና የጀመረው እንግዲህ ለ50 አመታት በነፍጥ መቆየት የሚፈልገን ኃይል ገርስሶ ጥሎ ነው። ለዛ ነው እንግዲህ ብልጽግና በዲሞክራሲ የተወለደ ፓርቲ ነው የምንለው ማለት ነው። ሶ ብልጽግና ምልክቱ ነጻነት፣ እንዲሁም በኩልነት፣ ወንድማማችነትና እህትማማችነት ለመበልጸግ የመጫወቻ ሜዳ መሆን አለበት ብሎ ያምናል። የዲሞክራሲ ግንባታ ቀደም የናት ፓርቲ በኢዜማ ፓርቲ ለመግለጽ እንደሞከሩት የሂደት ውጤት ነው። ለዛ ነው ሮም በአንድ ቀን አልተገነባችም የሚባለው። ነገር ግን ሮም በእያንዳንዱ ቀን ግን እንደተገነባች እናስታውሳለን ማለት ነው። ስለዚህ ብልጽግና ያለፉትን 3 አመታት ሲፈትሽ በርካታ ድሎችን አምጥቷል። እንዲሁም ደግሞ ድሎች ብቻ ሳይሆኑ እንከኖችም ነበሩብኝም ብሎ ያምናል። ለዛ ነው ብልጽግና ፍጽምናን በኪሱ ይዞ የሚዞር ፓርቲ ያልሆነ ማለት ነው። ብልጽግና እንግዲህ በመደመር ሐሳብ ጉድለቶቻችንን ይያረመ ጥንካሬዎቻችንን ያስቀጥላል። ስለሆነም ብልጽግና የዛሬና የነገ ፓርቲ ነው ብለን በድፍረት እናገራለን። ለዛ ሶ ብልጽግና ስልጣንን ላይ የመቆየት ፍላጎት አይደለም ያለው። ይልቁንም ብልጽግና የቆመለት አላማ ራሱ ዲሞክራሲ ነው ማለት ነው። ለዛ ነው ብልጽግና አላማው ዲሞክራሲ ማጽናትና መትከል የሚሆነው ማለት ነው። ብልጽግና ተፎካካሪ ፓርቲዎች ከያሉበት ወደ ሀገር ቤት እንዲመጡ ጥሪ ያቀረበው ከዚህ አይነት አስተሳሰብና አመለካከት አደራረግ የተነሳ መሆኑን መላው ኢትዮጵያ ሕዝብ የሚገነዘበው እንደሆነ እናውቃለን። ለዛም ነው ብልጽግና በዚህ ምርጫ ካሸነፈ እሰየው የሚያለመውን እቅዱን ያስፈጽማል፣ አገረ መንግስቱን ያስቀጥላል፣ እንዲሁም ዲሞክራሲያዊና ነጻና ገለልተኛ ተቋማትን እንዲገነቡ ያደርጋል ማለት ነው። የተጀመሩት እንዲቀጥሉ ያደርጋል። በአንጻሩ ደግሞ ቢሸነፍ አሸናፊው ፓርቲ ስሙ ስልጣኑን ያስረክባል። ለዛም ነው እንግዲህ ወደ ውድድር ሲገባ ካሸነፈ የእንኳን ደስ አለን፣ ከተሸነፈ ደግሞ የእንኳን ደስ አላችሁ መልእክት ጽፎ የገባው። ሶ በዚህኛው ዙር ካልሆነለት በሚቀጥለው ለማሸነፍ ተፎካካሪ ፓርቲ ሆኖ ይቀጥላል ማለት ነው። ሶ ብልጽግና ኢትዮጵያ የሚመጥናትን ጉዳዮች በሙሉ በማስተዋል በጥንቃቄና በትዕግስት እያስኬደ ያለ ፓርቲ ነው። እንደነደዳት ተነስተ የሰው ልቅሶ አበላሸች እንዳይሆን በብዙ ሆደ ሰፊነት ነገሮችን እያየ እና እያስቀጠለ የሚገኘው ማለት ነው። ብልጽግና የምንገነባው የዲሞክራሲ ተቋማት ለዘመናት ያልተሳካውን የሀገረ መንግስት ግንባታ እውን ለማድረግ ነው። ለዛም ነው የመግባባት ዲሞክራሲን ምርጫው ያደረገው ማለት ነው። ሶ የመግባባት ዲሞክራሲ የሊቃንን ውጥረት እንደሚታወቀው ማለት ነው የሚያረግብ በብዙሃንና በአናሳነት መካከል ባለው መስተጋብር የህልውና ችግር እንዳይፈጠር ለሁሉም ተገቢውን ህጋዊ መብት የሚያጎናጽፍ ሀገራዊ አንድነትን ከህብረ ብሔራዊነት ጋር ማስተካከል የሚችል ሞዴል የሆነ አስተሳሰብን የሚከተለው። እንደምታውቁት ላለፉት 7-10 ዓመታትና ከዚያም በላይ በሀገራችን ለክብር ለስም ለነጻነት የተደረጉ እንቅስቃሴዎችን ስንመለከት የአርብቶ አደሮችን፣ የአርሶ አደሮችን፣ የከተሞች፣ የገጠር፣ የመሃል፣ የዳር፣ የብሔር፣ የሃይማኖት ትግሎች ሁሉን የታገሉለት ወንድሞቻችን እህቶቻችን ማዕቀፉን ስንመለከት አይነትና መንገዱ ቢለያይም ሁሉም ማለት በሚቻል መልኩ ግን ለዲሞክራሲ የተደረገ ትግል መሆናችሁን ማስታወስ እጅግ በጣም ያስፈልጋል በእንደዚህ አይነት ክርክር ወቅት ማለት ነው። ሶ እንደ ሀገር የፖለቲካ ታሪካችንን ወደ ኋላ ስንመለከተው ወደ ዲሞክራሲ ሊያሻግሩን ሲችሉ ዛሬም ድረስ መሻገር ያቃተው እግር ሆነ የምናነክሰው በርካታ ድሎችን አምከነን ነው። ዲሞክራሲን ለመትከል የተካሄደው የተሄደበት ጎዳና ምናልባት በተሳሳተ መንገድም ሊሆን ይችላል ብሎ ያስባል። ፍሬውን እንጂ ፍሬው የበቀለበትን አፈር ካለማየት፣ ውሃውን እንጂ ምንጩን ካለመፈለግ ይመስለኛል። ሶ ዲሞክራሲን በተሳሳተ መልኩ ለመትከል የተሞከረበት አኬት ዲሞክራሲ እንዳይተከል እንዳይጸና አድርጎታል ብለን እናምናለን ማለት ነው። ሶ ያለፉትን በርካታ ጊዜያቶች ወይም ባለፉት 3 አመታት ውስጥ የበርካታ አመታት የትግል ድምር ውጤት መሆኑንም ማስታወስ በጣም ያስፈልጋል። በዚህም ብልጽግና የተወለደው ለዛ ነው። ብልጽግና የዲሞክራሲ ተቋማት ግንባታ የቅንጦት ጉዳይ አይደለም ብሎ ነው የሚያምነው። ብልጽግና የኢትዮጵያ ፖለቲካ ስኬታማ የትውልድ ሽግግር እንዲደረግ እድል የፈጠረው ፓርቲ ነው ማለት ነው። ስለዚህ ለውጡ ከመጣ በኋላ ምን አደረገ? ምንስ አልተደረገም? ምን መሆን ነበረበት? ምንስ አልሆነም የሚለውን ለእናንተ ትቼ
30 ሰከንድ ይቀርበታል።
በጣም አድርጌ አመሰግናለሁ። የሰብአዊ መብት ኮሚሽን ማቋቋሚያ አዋጅን በተመለከተ የጸረ ሽብር ህግ ማሻሻል፣ የማረሚያ ቤቶችን አስተዳደር አዋጅ፣ የሚዲያ አዋጅ፣ ከ300 በላይ የሚደርሱ ሚዲያዎችን መክፈት፣ እንደዚሁም የሚዲያ ጃም የሚደረግባቸው ማስተካከል፣ የምርጫ ህጉን፣ የስነ ምግባር መመሪያዎችን፣ የፌዴራል ፖሊስ መርህ አልባ ከነበረበት አወቃቀር በማውጣት ዋና ተልእኮውን ከስርዓት አገልጋይነት ጠባቂነት ወደ ሰብአዊ መብት አስጠባቂነት የሚያሸጋግር ዶክትሪን እንዲመራ የተደረገ ነው። አመሰግናለሁ።
ጨርሰዋል። እናመሰግናለን። በመቀጠል የመንደርደሪያ ሀሳቡን የሚያቀርበው የነጻነትና እኩልነት ፓርቲ ነው። 6 ደቂቃ አሁን ይጀምራል።
እሺ፣ አመሰግናለሁ። ውድ ኢትዮጵያውያን፣ የተከበራችሁ የሀገራችን ህዝቦች ሆይ፣ በነጻነትና እኩልነት ፓርቲ ግምገማ ከዘመናዊ ኢትዮጵያ ሀገረ መንግስት መስረታ ጀምሮ በሀገራችን በንጉሳዊ ወታደራዊ አብዮታዊ ዲሞክራሲና እንዲሁም የብልጽግና መስመሮች የተለያየ የፖለቲካ ማህበር ኢኮኖሚያዊና የዲሞክራሲያዊ ስርዓት ግንባታ ማሻሻያዎች ተሞክረዋል። ሁሉም ግን ከህዝብ ሉዓላዊ የስልጣን ባለቤትነት ይልቅ የሀገር ተቋማት ሀብትና ንብረት ማንነትን ቡድንን ወይም የጥቅም ትስስርን ማዕከል ባደረገ መልኩ ለአገዛዝ ስርዓት የህልውና ማስጠበቂያ መሳሪያ ከመሆን የዘለለ አልነበረም። የሀገራችንን ህዝቦች የነጻነትና የእኩልነት ጥያቄ ወደ ጎን በመተው የብሔረ መንግስትና የሀገረ መንግስት ግንባታ ተገቢውን ምላሽ እንዲያገኝ ባለመደረጉ ህዝባችንን ለጦርነትና ችጋር ተዳርጎ የህዝቦች ሁለንተናዊ ደህንነት እያሽቆለቆለ የሀብት ክፍፍል ክፍተቱም እየሰፋ ስርዓትነቱ እየጨመረ በመምጣቱ የህዝባችንን ህይወት በሰቆቃና በስጋት የተሞላ እንዲሆን ማድረጉ የሚካድ አይደለም። በኦሮሞ ቄሮዎች፣ በአማራ ፋኖዎች፣ በዘርማዎችና በየክልሉ በሚገኙ ለውጥ ፋና ወጊ በሆኑ ወጣቶች ትግልና የህይወት መስዋዕትነት የተገኘው ድል በብልጽግና የተተካው የኢህአዴግ ስርዓት ሲጀምር የተወሰኑ የተስፋ ብርሃኖችን ማየት ተጀምሮ ነበር። በተወሰነ ደረጃ በኢትዮ ኤርትራ ውጥረትን ማርገብ፣ የፖለቲካ እስረኞችን መፍታት፣ የነበሩ የፖለቲካ ድርጅቶች፣ ፖለቲከኞችን፣ አክቲቪስቶችን፣ ጋዜጠኞችን ወደ ሀገር ገብተው እንዲንቀሳቀሱ ማድረግና ሌሎችም እርምጃዎች የተወሰዱ የተቃውሞ እርምጃዎች የተስፋ ጭላንጭል ማሳየት ጀምረው ነበር። ይሁንና እነዚህ የተስፋ ብርሃኖች እየተሻሻሉ የጎለበቱና ተቃውሞዊ ቅርጽ እየያዙ ለመምጣት ፋንታ ጉዞ ወደ ቁልቁለት ሆኗል። በተቋርኖ በተሞላች በዚህች ሀገር ቅድሚያ ሊሰጠው የሚገባው አካታች አሳታፊና ሁላቀፍ የሆነ የሀገራዊ መግባባት ስራ መሰራት ሲገባው እንደቀደመው የኢህአዴግ ስርዓት ለውጡን አካታች ባልሆነ መንገድ ብቻውን በተወሰኑ ቡድኖች እንዲመራ በማድረጉ ዛሬም እንደወትሮ አብዛኛው የሀገሪቱ ህዝብ በሀገሩ ጉዳይ ላይ የዳር ተመልካች እንዲሆን በመደረጉ የህዝቦች ሰብአዊ መብት ጥሰት፣ ስደት፣ ሞት እና መፈናቀል በታሪክ ታይቶ በማይታወቅ ደረጃ ቀጥሏል። ይህን ጊዜ በተለይ ብልጽግና እየመራበት ያለውን ጊዜ የዲፋክቶ የሽግግር ጊዜ አድርገን ነው የምንወስደው። የሽግግር ጊዜ የሚመራው ደግሞ ሁሉን አካል ባካተተ መልኩ፣ ሁሉንም አካል አካታች አሳታፊ በሆነ መልኩ መመራት ሲገባው አንድ ፓርቲ ብቻ ለውጡን አመጣለሁ ብሎ በመያዙ የተፈጠረ ችግር መሆኑ ግምት ሊገባ ይገባል። በዚህም ምክንያት ሀገራችን በለውጡ ጅማሬ ፈንጥቆ የነበረው የለውጥ ተስፋ ወደኋላ ተመልሶ ለሀገራችን ሁለንተናዊ የፖለቲካ ማህበራዊና ኢኮኖሚያዊ እድገት ሊመጣ ከሚችለው ፍኖተ ካርታ ውጪ እንዲሆን ተገዶ ሀገሪቱ በተለመደው የአዙሪት ፖለቲካ ቅርቃር ውስጥ እንድትገባ ሆኗል። ነጻነትና እኩልነት ፓርቲ በዋናነት የለያቸው መሰረታዊ ችግሮች መዋቅራዊና ተቋማዊ ብሎ በሁለት ከፍሎ ያያቸዋል። በመጀመሪያ ደረጃ የችግሮች ሁሉ ማጠንጠኛ የሆነው መዋቅራዊ ችግር ምንጩ የሀገረ መንግስትና የብሔረ መንግስት ግንባታ ጉድለቶች ናቸው። የሀገረ መንግስትና የብሔረ መንግስት ግንባታ ጉድለቶች በተለይ የመጫወቻ ሜዳውን የዲሞክራሲ መጫወቻ ሜዳውን ለሁሉም እኩል አሳታፊና አካታች በማድረግ ረገድ ትልቅ እንቅፋትና ችግር ሊሆን እንደሚችል ሳይታለም የተፈታ ነው። እነዚህ ችግሮች ቅድሚያ መፍታት አለባቸው ብለን እናምናለን። የፌደራል ስርዓቱ የተዋቀረበት የሚገነባበት መሰረት ላይ ተቃውሞዎች መኖር ሌላው ችግር ነው። ህገ መንግስታዊ ስርዓቱ ላይ ያሉ ጉድለቶች፣ የዳርና የመሀል ሀገር ፖለቲካ ጉድለቶች፣ የብዙሀንና የአናሳዎች መብት ሚዛናዊ የሆኑ ያልተቀመጠበት አግባብ በሰፊው የሚታዩ ችግሮች ናቸው። ተቋማዊ ችግሮች፣ ያልተስተካከለ የፖለቲካ ምህዳር መኖር ትልቁ ችግር ነው። ለዲሞክራሲ ስርዓት ግንባታ እንቅፋት አሁንም የሆነ ነው። የሀብት የሚዲያና የተቋማት አጠቃቀም በአንድ ፓርቲ ብቻ የሆነበት ሁኔታ መኖር የሀገርና የህዝብ የሆኑት እነዚህን ተቋማት በአንድ ፓርቲ ለራሱ ፖለቲካ መጠቀሚያ ማድረጉ ትልቁ ችግር ነው። ሁለተኛ የህግ የበላይነት አለመኖር፣ የብልሹ መንግስት አስተዳደር፣ ደካማ ቢሮክራሲ መኖር፣ ሌላው የዲሞክራሲና የተጠያቂነት ተቋማት ደካማነት በዋናነት የሚነሱ ናቸው። እነዚህን ችግሮች ለመፍታት ነጻነትና እኩልነት ፓርቲ የመርህ የፖሊሲና የህግ መፍትሄ አቅጣጫዎችን አስቀምጠዋል። በመጀመሪያ ደረጃ ቅድሚያ መሰራት አለበት ብሎ የሚያምነው ብሔራዊ እርቅና ሀገራዊ መግባባት ነው። ይህም በብሔራዊ መግባባትና እርቅ የሚጀምር የብሔረ መንግስትና የሀገር መንግስት ተቋማት ግንባታ ሂደት በሌለበት ዲሞክራሲና የህገ በላይነት አፈጻጸም ውጤት አልባ ይሆናል ብሎ ነጻነትና እኩልነት ፓርቲ ያምናል። ይህም ማለት የዜጎች እኩልነት፣ አካታችነትና አሳታፊነት በሌለበት በእኩልነት ላይ ባልተመሰረተ አሳታፊ ባልሆነና አግላይ በሆነ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ መዋቅር ላይ ዲሞክራሲና የህገ በላይነት ወደ መሬት ሊወርድ አይችልም። ሌላው አካታች የሆነ ብሔረ መንግስት መገንባት መፍትሄ ነው ብሎ ያምናል። የፖለቲካ ምህዳሩን ማስፋት፣ ፓርቲና መንግስትን መለየትም በዋናነት ሊሰሩ የሚገባቸው ጉዳዮች ናቸው፣ ተቋማዊ ጉዳዮች ናቸው ብለን እናምናለን። ሌላው የዲሞክራሲና የተጠያቂነት ተቋማትን ማጠናከር ለሀገርና ለህዝብ በሚሰሩበት ቁመና ማብቃት መሰረታዊ ነው ብለን እናምናለን። ለዚህም በተለይ 11 ተቋማትን ለይተን አስቀምጠናል። 11 ተቋማት የሀገርና የህዝብ ስለሆኑ በዚሁ አግባብ ሊቃኙና የህግ ጥበቃ ሊደረግላቸው ይገባል ብለን እናምናለን። ይህንንም ለማድረግ ህገ መንግስታዊ ማሻሻያ ለውጥ የሚያስፈልጋቸው ተቋማት አሉ ብለን እናምናለን። የተጠያቂነትና የዲሞክራሲ ቁልፍ መርሆችና ተቋማትን ህገ መንግስታዊ መሰረት ማጠናከር፣ የአስፈጻሚውን በተለይም የጠቅላይ ሚኒስትሩን ስልጣን መገደብ፣ ነፃና ገለልተኛ የህገ መንግስት ተርጓሚ ማቋቋም፣ የምርጫ ስርዓቱን ማሻሻል፣ በተለይ ፕሮፖርሽናል ሪፕሬዘንቴሽን ሊፈጥር በሚችል መልኩ ማሻሻል ሁላቀፍ የሆነ አካታች የሆነ መንግስትና ዲሞክራሲ ስርዓትን ለመገንባት ይረዳል ብለን እናምናለን።
አድማጮች፣ ክርክሩ አልተቋጨም። እንደሰማችሁት የመጀመሪያው ክፍል ነው ያዳመጣችሁት። ክፍል ሁለትን በነገው ምሽት ይዘን እንመለሳለን። የተከበራችሁ አድማጮች፣ ለዛሬ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሰላም፣ በደህና ደሩ።